ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተን እንደምን አመሻችሁ ጓደኞቻችን። ዛሬ ማክሰኞ ነሐሴ 16 ቀን 2015 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶችን እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ነሐሴ 16 ቀን 1358 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በመገናኛ መስመር ችግር ምክንያት ዜና ፋኖ በሰዓቱ ሊደርስልን ባለመቻሉ ይቅርታ እንጠይቃለን። በቅድሚያ ከዝግጅት ክፍላችን የቀረበውን የዕለቱን የፍኖተ ዲሞክራሲ ሀተታ በማስከተልም አምሮ በለጠ ከአዲስ አበባ የራኩልን ወቅታዊ ጽሑፍ እናሰማለን። በማከታተልም ከዚህ ቀደም በፍኖተ ዲሞክራሲ ተላልፈው የነበሩ ጽሑፎችን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
ክብራትና ክብራን በመላው ዓለም ያላችሁ በኢትዮጵያ የምትገኙ በርካታ ኢትዮጵያውያን በዚህ ልክ ኢትዮጵያን የአንበረከት የመጣን ፋሽስታዊ አገዛዝ በማንበረከክና በማስወገድ ደረጃ የተሳካለት የመጨረሻ ይህንና ትግል በተሳካ ሁኔታ ሲካሄድ ውሏል። ዛሬም አንዳንድ አካባቢዎች ላይ በጦርነት ቀጥሎ መዋሉ ግልጽ ነው። በሁሉም አካባቢዎች ደግሞ የመጨረሻው የህልውና ትግል ቅድመ ዝግጅት ሲካሄድ ውሏል። በዛሬው ዕለት በአማራ አካባቢ በቢቸና፣ በማክሰኝት፣ ጎንደር ዙሪያና በባህርዳር አካባቢና እንዲሁም ደግሞ በማቸፈርና በአማኔል ደንበጫ፣ ጅጋና ፍኖተ ሰላም እንዲሁም ቡሬን ጨምሮ ብዙ አካባቢዎች ከሰው የስራታ መግደም አጠያ አካባቢን ጨምሮ ጦርነቱ ሙሉ ሙሉ ሲካሄድ መዋሉ ግልጽ ነው። በዚህም የአማራ ህዝባዊ ኃይል ፋኖ እንዲል አገሬ ብሎ ኢትዮጵያን አላስቸፈረም በማለት ከፍተኛ መስዋዕትነት በመክፈል መራሹን የኦህዴድ ብልጽግና አገዛዝ ኃይል ድር አድርጓል። በመቀጠል ግን በሁሉም አካባቢዎች በሚባል ደረጃ የመጨረሻውን የህልውና ትግል ቅድመ ዝግጅት ስራ ሲካሄድ ውሏል። ይህም በየሰፈሩ ተበታትነው የነበሩ ፋኖዎችን ማሰባሰብ፣ በፋኖ አደረጃጀት መሰረት በሚሊሻ ጽህፈት ቤት ስር ተከዘን የነበሩ መሳሪያዎችን በፖሊስ ጽህፈት ቤት ተከዘን የነበሩ መሳሪያዎችን ተቀብለው ሲያደራጁና ከመከላከያ በምርኮ አማካኝነት የመጡ የሀገር መሳሪያ የሚባሉትን በሙሉ ተቀብለው የነበሩ መካከለኛ፣ ከፍተኛና መጀመሪያ ደረጃ ሰልጣኝ የሚባሉ ፋኖዎችን አሰልጥኖ ያበቃው የአማራ ህዝባዊ ኃይል ፋኖ እነዚህን ኃይሎችን በማሰባሰብ በማደራጀትና በማዋቀር በመድፍ እንዲሁም ደግሞ በሞርተርና ዙሃቶች በሪሽካና ስናይፐር እንዲሁም መትረጊስ በብሬን በነፍስ ወከፍ ክላሽና በቃታ መሳሪያ በማደራጀት ለነገው ታላቁ ህዝባዊ ኃይል የትግሉ የህልውና እንቅስቃሴው ዝግጁ የማድረግ ስራው በተሳካ ሁኔታ ሲካሄድ ውሏል። በዛሬው ዕለት በተለይ ደግሞ በጎጃም፣ በጎንደር፣ በወሎና በሸዋ ክፍለ ሀገር እንዲሁም በአዲስ አበባና በድሬዳዋ፣ በሶማሌ፣ ጅጅጋ፣ በቤንሻንጉል ጉሙዝ፣ በአሶሳ፣ በአፋር፣ በትግራይ አንዳንድ አካባቢዎች ላይ ይህንን ሰራዊት ኢትዮጵያ ፈንድ ኢሉሚናቲ ተከታይ የሆነ የውጭዎችን የተረ ኢትዮጵያዊ ጉዞ የሚያቀነቀንና መሪቷ ነው ብሎ የሚያገለግል ቀጥረኛ ካድሬን በማስወገድና በማባረር ከመዋጋት ደረጃ የተዋጣለት ስራ እንደመስራት ቃል ሲገባ ብሏል። ከነገ ወዲያ መንገዶች ብግናቸው ጦርነቱ በተሳካ ሁኔታ ይካሄዳል። የተለያዩ የመከላከያ ካምፕ ተብዮቹ ተከበዋል። የቡድን መሳሪያዎቹ ዝግጅታቸውን ጨርሰዋል። መሸጌ ተቆፍሯል። የአሁኑ መዳረሻውን 4 ኪሎ ነው ማድረግ ኢትዮጵያ ነፃ ለማውጣት የሚካሄደው የድል አስጨራሽ የሞት የሽራፍ የለውን አስገለ ተጠናክሮ እንደሚቀጥልም ከእያንዳንዱ አካባቢ የሚገኙ የፋኖ መሪዎቹ መረጃዎችን ማግኘት ችለናል። በተለይ በባህር ዳር ዙሪያ ንፋን ሞቱ ብሎ ወደ ኋላ ፈትፍጎ የቆየው የአማራ ህዝብ ኃይል ፋኖ በነገ ሁለት ሙሉ ባህር ዳር እንደሚከብ እንደሚወርና እንደሚቆጣጠር የኢትዮጵያውያንን ሁሉናቸውን የማስቀጠል አንዱ ከአንዱ ጋር ተካባሪ የሚኖርባትን ሁሉም በኩልነት የሚተዳደርባት ኢትዮጵያን ነፃ ለማድረግ ወይም ደግሞ በህዝብ የምስራች ለመንገር ዝግጅታቸውን አጠቃለዋል። እንደተነገረው እስከ ነሐሴ 17/2015 ድረስ ያለው የአማራ ህዝብ ብሎም የኢትዮጵያ ህዝብ ቀለቡን እንዲሸምት የሩቅ ፋይል ያለው ከወዲሁ በቅርብ እንዲዘጋ የወጡት እንዲገቡ በሚል የፍታ ጊዜ ከፍተኛ ፖለቲካ የሚታወቅ ነው። ነሐሴ 17 ወይም ደግሞ ጦማ ስንፈታ ከተገደፈች በኋላ ከመህል ለሀገር አባቶችን ተጨምረውበት የመንፈራ ህዝብ የውልቾች ናፋቂ የሆነ የኢትዮጵያ ጠላት የብልጽግና ሄደን ለማስወገድ ግን አሁን ቆርጠው ተነስተው ነሐሴ 17 የጦርነቱ መጀመሪያ ሆኖ እንደሚቀጥል የምስራችን አስረዋል። በመሆኑም ያለ የአማራ አካባቢዎቹ የድና ትግል ጦርነት ተደራጅቶ እንደሚቀጥል የተነገረ ሲሆን በዚህም የአርሶ አደሩን አደረጃጀት በመምራት በርካታ የአማራ ህብረት ስራ ማህበራት የተከዘኑ የካድሬ ሌቦቹ ያጠራቀሙት ማዳበሪያ፣ ምርጥ ዘር፣ የተለያዩ ነገሮች ለህዝብ እንዲከፋፈሉ መንገዶቹ ለካድሬዎቹ እንዲሁም ደግሞ ለፈራዙ የኦዴድ ሰራዊት ምግብ እንዲሆኑ ለመላ የአማራ ህዝብ ደግሞ የትኛውም አይነት ተሽከርካሪ አገልግሎት እንዲሰጥ የትኛውም ለአቅመ ውጊያ የደረሰ የአማራ ህዝብ ለውጊያ እንዲዘጋጅ በጨበጣ፣ በደፈጣ፣ በምሽግ፣ በጉሬና ፋይቲንግ እንዲሁም በተለያዩ መንገዶች ውጊያው እንደሚካሄድና ፈራዦቹን ከምድረ አማራ በማስወገድ በአየር፣ በመድፍ፣ በታንክና በግራሶስ በተለያዩ በሞርተርን ጨምሮ የተለያዩ ቡድን መሳሪያ ይዘው የሚቀርቡ እነዚህ ፈራጅ ባይሎች ሁሉም የአማራ ህዝብ ለዚህ ፈራጅ ሰራዊት መርግ እንዲሆን ውሃ፣ እህል፣ የተለያየ መንገድ እና ምቹ የሆኑ ነገሮችን በሙሉ እንዳይሰጥ ምድሩ መርዝ እንዲሆንበት ይህንን ፈራጅ ታሽ ቡድን እንዲያስወግድ የሚል ከፍተኛ ማሳሰቢያ ሰጥቷል። የአማራ ባለሀብቶች ለዚህ ፈራጅ ቡድን ተፎካካሪ የሚሆን ሰላዋ አገልግሎት እንዳይሰጡ ቢሰጡብን ቤታቸው እንደሚፈርስ እንከሰራቸው እንደሚወረት ወይም እንደሚቃጠል ማስጠንቀቂያ ሰጥተዋል። ፈራጅ ቡድን አባይን አይሻገርም በሚል በኩል ከጭፍራ ቦታ ኮሪደሮች ተዘግተዋል። በሱዳን በኩል ያሉ አካባቢዎችም ከተለያዩ የጎረቤት ሀገራት ጋር በተደረገ በተካሄደው የዲፕሎማሲ ስራ አሁንም ነገሮች እንዲተካከሉ ተደርገዋል። ወደ ኤርትራ ሸሽተው የነበሩ ልዩ ኃይሎች የአማራ ፋኖ ወደ ሀገሮች እንዲገባ ተደርገዋል። 80,000 ወልቃይት ሀገር የሚጠብቅ የተዘጋጀ ቡድን ዛሬ ነገሮችን እንዲያስተካክል ግብኗል። በዚህም በተለይ ደግሞ ዛሬ እናሳሰብ የምንመደውና መላ አማራ ሊሰማቸው ሊያስተውላቸው የሚገቡ ነገሮችን ለማሳሰብ እንወዳለን። ቀሚስ ለባሽ ካድሬ ተብዬ የካን ጳጳስ የሚሆን ኤጲስቆጶስ መለኩስ የሚሆን ሸክ ለእነዚህ ጸረ ቡድኖች ሽምግልና መማካረን እያሉ የአማራ ህዝብ ኃይል ፋኖን እያስበሉ የሚቀጥሉበት ሁኔታ እንዳይኖር ማስፈሪያ ሰጥቷል። በሰሞኑ በሚሰና በደስ ሲያካሄዱት እንደነበረው ጸረ ቡድን ማንንም አይነካም፣ ለዋናዊ ነው፣ ከየትኛውም ፓርቲ ወገን አይደለም፣ ታወት መንገድ ሰቶች ይለፍ በሚል ያሸናገሉ ካድሬዎቹ ባህል ከደረሰ በኋላ እንዲ ብሎ ከህዝብ ጋር ገጥሞ በርካታ ልቋንን አስፈጅቶ መደረጉ ላይ ቀር የአማራ የፖለቲካን ልጆችንም ሰዋት አስደርጓል። በዚህም በሃይማኖት ሽፋን የመጡ ሸክ፣ ኦስታዝ እና ቄስ የሚባሉ አካላት በሙሉ ዛሬም በጎጃም በጎንደር በወለና በሸዋ ምድር ተወግዘዋል። እነዚህ ለሀገራቸው ቅድሚያ የማይሰጡ ለወዳቸው ያደሩ ወዳደሮች ከካድሬው ከተላላቸው ጎን የሚቆሙበት አግባብ ካለ እርምጃ ለመውሰድ እንገደዳለን ብለዋል። ካድሬዎቹን ተቀባይነት እንዳይሰጡን ማሰቢያ ሰጥተዋል። በነገ ዕለት አመፅ ይቀጥላል። ጦርነቱ ተጠናክሮ መቀጠሉ የማይቀር ነው። ኢትዮጵያ ነጻ ትወጣለች። ሰራዊቶች ይወገዳሉ። በጎጃም የተለያዩ አካባቢዎች እነዚህ አካላት መሸናገሪያን ብለው የሚቀርቡበት ሁኔታ እንዳይኖር ቢቀርቡም ደግሞ ከወዲያኛው ድረስ እንዲወገዱ እንዲጨፈጨፉ አስተማሪ የሆነ እርምጃ እንዲወሰድባቸው ያስፈልጋል። ምክንያቱም ሀገር ነጻ ማውጣት ስላለባት ሰራዊቶችን የምናስወግድበት ጊዜው አሁን ነው በሚል መላ የአማራ ምድር ሆኖ ተነስተዋል። እንግዲህ ሀገር የሚለው በስተዋል። በጦርነት ዕድሜ የደረሰ ሁሉ ወደ ግንባር ዘምቷል። ይህ በተለይ ደግሞ በጎጃም ሳዊ ዞን፣ በምዕራብ ጎጃም፣ በምስራቅ ጎጃም፣ በጎንደር ሰሜን ማዕከላዊና ደቡብ ጎንደር፣ በወሎ ሰሜን ወሎና ደቡብ ወሎ፣ በሸዋ ሰሜን ሸዋና ደቡብ የተለያዩ አካባቢዎች እንዲሁም አዲስ አበባን አማክሎ እንግዲህ ሀገር የሚለው በስተዋል። ጸረዙ አገዛዝ ኮሎኔል አብይ አህመድ ከነ ግብረ አበሮች ይወገዳል። መላ አማራ ህዝብ በትራንስፖርት ቁጥ በህል እንዲሁም ደግሞ በቁሳቁስ መናር ምክንያት መከራዎች ሊዘኑበትም እንኳን ሰራዊቶቹን አስወግዶ ግን ኢትዮጵያነትን ለማብሰር ቆርጦ የተነሳ ይመስላል። በዛሬ ዕለት በተለያዩ አካባቢዎች የነበረውን ድባብ ለመመልከት እንደሞከር ነው ሁሉ የአሁኑ መዋቅራዊ አደረጃጀት የ15 የጋንታ የሻለቃና የከፍለ በክፍለ ደረጃ የተደራጁበት አግባብ እጅግ በጣም የሚመሰገን እና አስተማማኝ የሆነ ትጥቅ ስንቅ አስተማማኝ የሆነ አደረጃጀት እንዳለ ለመገንዘብ ችለናል። ድል ለአማራ ህዝብ፣ ድል ለኢትዮጵያውያን።
ፋኖ ጫካው ገባ ሳይሰናበተኝ የሸኘው ነበረ ምንም ቤታከተኝ ፋኖ ፋኖ ደስ ይለኛል ይታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ 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 ከነደደው ፋኖ ከቆጨው እራሱን ይገላል እንኳን የሰው ሰው እልም ካለው ጫካ እልም ካለው ዱር ይነጋገር ያድራል ከለበኑ ጋር እንዴት በለው በለው እንዴት ያዘው ያዘው እንዴት በለው በለው ይህ ችግር የለም ደምላሽናለሁ ደምላሽናለሁ አስኪደው በዋዛ በእናት ሀገርና በሚስት የለም ዋዛ ፋኖ ፋኖ ኧረ ፋኖ 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 ደስ ይለኛል ይታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ኧረ ፋኖ ፋኖ በላው በላው ሲል ነው የወንዳብነቱ በላው በላው ሲል ነው የወንዳብነቱ የስንት ዋጋለ።
የማክሰኞ ነሐሴ 16 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ድርቢያ ብር አንበሳ ያስር የፍኖ ተጋድሎ ጎድሎት የነበረው ህብረት ነው። ይህን ለማስወገድ የጋራ አመራር መመስረታቸው ለምናየው ድላቸው ዋስትና ነው። በሜዳ ሽንፈትን የቀመሰው የኦሮሞማ ዘረኛ ጦር የበሻሻውን ወርጋት ኮሎኔል ከውድቀት ሊያድነው እንደማይችል ገልጾ ነዋል። ልዩ ኃይል ኮማንዶ ብሎ ሲደነፋላቸው የነበሩት ጀበና ሰባሪዎች የተባበረውን አማራና ህዝብ ኃይል ሊመክቱ እንደማይችሉ ተረጋግጧል። ወዳጆቹን አድኑኝ ልመና አሰምቶ በሰላም ሽፋን ጊዜ ሊገዙለት በመሯሯጥ ላይ ናቸው። ፋኖ በደሙ ካስመለሳቸው መሬቶች ወጥቶ ለወያኔ ያስረክብ ምዕራብ ትግራይ ልብ ወለድ አይደለም ብሎ ለዘረኞቹ ጥብረት ጠበቃ ቆሞ ራሱን ያጋለጠው የአሜሪካ መንግስት የአፍሪካ ቀንድ ተጠሪ ማይክ ሃመር ሰሞኑን ወደ ስዊድን እና ቤልጅየም አቅንቶ ሰላም ለአማራውና ኦሮሚያ ክልል ሲለፍፏል። ፍጅት የት ነው የሚካሄደው? በአማራው ግዛት ነው? በአማራስ ላይ ወይስ በኦሮሞ ጦር በኦሮሚያ ላይ? ለፍትህ የቆሙ ቢመስሉም አሜሪካኖቹ ታሪካዊ ጸረ አማራነታቸውን መተው አልቻሉም። በነሱ አስተራቂነት ወይም አደራዳሪነት የሚሞከረው ሁሉ ለሀገራችን ኢትዮጵያ ቅንጣትም አይጠቅማትም። የራጡን የቆጡን እየቀበጣጠረ ያሰለቸን ኮሎኔል በአለም መገናኛ ብዙሃን ኢትዮጵያውያን ስደተኞች ላይ የሳውዲ አረቢያ ወታደሮች አሰቃቂ ጭፍጨፋን አደረሱ ሲባል ቀን ተሌት የሚንጣጣ ምላሱን ረፍት ሰጥቶ ይገኛል። ወይተን ፍሽ አንድ ቃል እንዲያውም የኢሚሬትስ አድሃሪ መሪን አስተናግዶ ሲነሸነሽ ከርሞብናል። ይህ የሾፌርነት ብርቅ ያልወጣለት የበሻሻ ውርጋት ለኢትዮጵያውያን ደንታ እንደሌለው በሚገባ አሳይቷል። ጸረ ፋኖ፣ ጸረ አማራ፣ ጸረ ህዝብ፣ ጸረ ኢትዮጵያ መሆኑንም በሚገባ አረጋግጧል። ፋኖ ግን የኢትዮጵያን ህዝብ ድጋፍ እያገኘ ነው። ደቡብ ብቻ ሳይሆን ሁሉም ህዝብ ከጎኑ ቆሟል። ይህ ነው የድል ዋስትና። የገጠሩና የዋና ከተማዎች ትግል መቀናጀት አለበት። በገፍ በማሰር ዘረኞች ሊገቱት የሚችሉት ትግል አይሆንም። ድሮን ድሮን ብለው ሊያሸብሩት የሚፈልጉት ህዝብ እንኳን ለሙቅ ለገንፎም አልደነግጥ ብሏልና ያለው ብቸኛ አማራጭ ትግሉን አጠናክሮ የመጨረሻ ምሽጋቸውን መስበር መደርመስ ነው። የፋኖን ትግል በክልል ጎጥ ወስነው ሊያዳክሙት የሚጥሩ መሰሪዎች የትላንት ፋሽስቶች፣ ወያኔዎች ወዘተ ቢፈሉም ፋኖ ግባችን ለመላ ኢትዮጵያ ሁሉን አቀፍ የሽግግር መንግስት መመስረት ነው ብሎ እቅጩን ነግሯቸዋል። ከዚህ ግብ ወይ ፍንክች። እንጀራ በማየት አይጠገብም። ድል እስከ መጨረሻው መገፋት አለበት። ፋኖን ለማዳከም በኃይል ብቻ ሳይሆን በከፋፋይ ተንኮልም ኮሎኔሉ ይጠቀማል። አስመሳይ አማራዎች ከየጥሻቸው ብቅ ብለዋል። ፋኖ እንዲቀጥራቸው ችሎታ አለን፣ ተመክሮ አለን፣ አሜሪካ ይወደናል፣ ከሻቢያም እናደራድራለን፣ ቅጠሩን ጥሩን እያሉ ናቸው። አንዳንዶቹም ይህ ትግልና ጦርነት አገር ያጠፋልና ተው ብለው መካሪ ሊሆኑ የሚከጅሉ የክህደት አባወራዎችም ሊያደነቁሩን ተነስተዋል። ከቡራዩ አጣዬ እስከዛሬ አማራ በገፍ ሲፈጅ ዝምታን ያቀፉ ዛሬ ዘረኞቹ ጭንቅ ሲገቡ ሰላም ሰላም እርቅ እያሉን ነው። ማንነታቸው ተጋልጧል። በማለቂያው ዘረኞቹን ርቀናል ቢሉም ወንጀላቸውን ይቅር እንድንላቸው በይፋ ህዝብን ይቅርታ መጠየቅ የግድ ይሆንባቸዋል። የአማራውን መሬት ፈርሞ ለወያኔ የሰጠና ይህን ሲወቅሱት ቦክስ ልግጠም ያለ ገደቢስ ከሃዲን በር ከፍቶ ማስገባት ማቀፍ የሚሉት ጠቅላይ ሚኒስትሩን አገኘው ሲሉ የሰማናቸው ጉዶች ናቸው። የፖለቲካ ስልት ያሉት እጅን ከፍቶ ታውሮ ተደናቅሮና ትላንትን ረስቶ ጠላትን ከነእድፉ ማቀፍ ነው። ይሀባ ስንት ጥፋት ያደረሱበትን በምህረት አቅፎ እንደገና እያስገባ ቂም ይቅር ብሎ በኃላፊነትም እንደገና እየሾመ በመጨረሻ ያገኘው ውጤት የካሃዲዎች ዳግም ሰለባ መሆንን ነው። ይህን ስህተት ሌሎች ሊደግሙ አይጠበቅም አይገባምም። ተጋልጠን ለጥቃት ሰለባ ሆነናል። ከድተው አጋልጠውና አስጠቅተውናል። ታግለን በተሰዋን ጥፋት ፈጸሙ ብለው ከቁጭ ቦታቸው ከሰውናል። ከዚህ ሁሉ ትምህርት መቅሰም የግድ ነው። ፋኖ አንድነቱን ያጠናክር። አማራም ኢትዮጵያዊ እንጂ ጎጠኛ አይደለም። አማራና ፋኖን የደገፉ አስመስለው ኢትዮጵያዊነትን ሊሰርዙ የሚቃጡ መሰሪዎችን አጥብቀን እንታገላቸው። ድል ለኢትዮጵያ፣ ድል ለኢትዮጵያ ሕዝብ። ትግል ይፋፋም ይቀጥል እስከ መጨረሻው። ድል
Yes, I'm a man.
አድማጮቻችን በማስከተል አምሮ በለጠ ከአዲስ አበባ የላኩልንን ሰፋ ያለ ወቅታዊ ትንታኔ እናሰማለን። የኮሎኔሉ ፋሽስታዊ አገዛዝና ተጣማሪ ዘረኛ ቡድኖች ቀኑ እንዳለፈበት ስጋ ገምተዋል። የገማ ስጋ ደግሞ እጣፈንታው መጣል እንጂ ሌላ አይደለም። ኢትዮጵያ ሀገራችንና ውድ ልጆቿን እየጠሉና እየገፈተሩ የሚገዟትን ዘረኛና ጸረ ኢትዮጵያ አገዛዞችን ከአራት አስርት አመታት በላይ በጫንቃዋ ተሸክማ ባሽታለች። ወያኔ ኢህአዴግና ኦዴፓ ብልጽግና እና ኦነግን ጨምሮ በወርተረኝነት እየተፈራረቁ ሲገዙ በአላማና ምግባራቸው ላይ የሰናፍጭ ፍሬ የምታከል ልዩነት አልተፈጠረባቸውም አልታየባቸውም። እርግጥ ነው የእነዚህ ጸረ ኢትዮጵያ ዘረኞች ጠባቸውና ጥላቻቸው ከኢትዮጵያ ሀገራችንና ኢትዮጵያዊ ነኝ ከሚል ዜጋ ጋር የተቆራኘ ቢሆንም ማን እንዳማራው ብሎ መደምደም ይቻላል። ወያኔና የኦሮሞማው ዘረኞች ኢትዮጵያ የምትባል ሀገርን ከመድረገጽ ለማጥፋትና በታሪኳ እንደ ህልውናዋ ጠባቂ ተደርጎ የሚታወቀው የአማራን ህዝብ ለመፍጀት ተማምለዋል። ከውሳኔም ደርሰዋል። የአማራው ህዝብ ከኢትዮጵያ ምድር መጥፋት አለበት። አማራ የሚባለው ህዝብ በእነሱ አጠራር የኔ የሚለው ክልል የለውም። የጋራ ድምዳሜያቸው ከሆነ በርካታ አመታትን አስቆጥሯል። ከግማሽ ምዕተ ዓመታት በላይ ጸረ አማራ ዘመቻና ጥላቻ በአማራው ህዝብ ላይ ለምን ተረጨበት? ውሸት እየተፈበረከ ለምንድን ነው የተነዛበት? የነዚህ ዘረኞችና የምዕራብ አገራት ጥምርታ ለምን በአማራው ላይ በሚሉ ጥያቄዎች ላይ ኢትዮጵያንና ኢትዮጵያውያንን እንወዳለን የሚሉ ምሁራን ለወጣቱ ትውልድ እውነተኛውን ነገር ማስጨበጥ ይገባል። ስለ አማራው ህዝብ፣ ስለ ኢትዮጵያ አገረ ግንባታና ታሪካዊ ሂደቱ በዚች አጭር ጽሑፍ ዝርዝር ጭብጦችን ማቅረብ አይቻልም። የአማራው ህዝብ ጠላታችን ነው ለሚሉት የትግራይና የኦሮሞ ጠባቦች ግን አንድ አጭር መልስ መስጠት ይቻላል። የአማራው ህዝብ ወያኔዎችና የኦሮሞማ ዘረኞች እንደሚሉት ለትግራይና ለኦሮሞ ወገኖቹ በታሪክ እንደ ጠላት ሆኖ የተሰለፈበት የታሪክ ወቅት አልነበረም፣ ዛሬም የለም። በኢትዮጵያ አገሩ ላይ ከሌላው ኢትዮጵያዊ የተለየ የድሎት ህይወት አልኖረባትም። እየደህየና በጨቋኝ አገዛዞች እየተጨቆነ እየተመዘበረ ቢኖርባትም አጥብቆ ያፈቅራታል። እንደ ወታደር ሆኖ ይጠብቃታል፣ ደሙን ያፈስላታል፣ ህይወቱንም ይገብርላታል። ከውጭም ሆነ ከውስጥ ጸረ ኢትዮጵያ ሆነው ለሚነሱ የኢትዮጵያ ጠላቶች ምከታ ላይ ቀዳሚው ዘማችና እምቢኝ ባይ መሆኑ በታሪኩ የተመዘገበ ብቻ ሳይሆን ተግባራቱም ምስክሮቹ ናቸው። ለዚህ ነው የአማራውን ህዝብ ጠላቱ ታሪኩና ኢትዮጵያን ወዳድ መሆኑ ብቻ ነው ሲሉ የሚደመጡት። ወያኔ ኦህዴድ ኦነግና ባዕዴን ጎንደርን ለወያኔና ቅማንት እናከፋፍላለን፣ ጎጃምን ጠቅለን ለኦሮሞ እንሰጣለን፣ ሸዋንም እንጨምርለታለን፣ ወሎን ለአገውና ትግራይ እናከፋፍላለን ብለው የተስማሙ መሆናቸውን እናውቃለን። አማራው የኛን የበላይነት የሚቀበልና ጸባይ የሚኖረው ከሆነ አማራ ሳይንትን ብቻ እንተውለታለን፣ የማይገዛ ከሆነ ደግሞ ጠራርገን እናጠፋዋለን፣ ከባህር እንከተዋለን ብለዋል ስንል እውነትን እንጂ እንደነሱ ውሸት መተረካችን አይደለም። ማስረጃዎች ከበቂ በላይ ናቸው። አማራው ህዝብ ላይ በባህሉና በእምነቱ የሚጠራቸውን ሁሉ ፈጽመውበታል። የዘርፍ ጀት ፈጽመውበታል። ኢትዮጵያዊነቱን ክደው በገዛ ሀገሩ መጤ የሚል ተቀጥላ ለጥፈውበታል። በገዛ ሀገሩ ባይተዋር አድርገውታል፣ ላፈናቅለውታል፣ አርደውታል። ጸረ ኢትዮጵያ ሆነው ለሚነሱ የኢትዮጵያ ጠላቶች መከታ ላይ ቀዳሚው ዘማችና አምቢኝ ባይ መሆኑ በታሪኩ የተመዘገበ ብቻ ሳይሆን ተግባራቱም ምስክሮች ናቸው። በፕሪቶሪያ የተደረገው ስምምነት አውቀውም ይሁን ሳያውቁ ዓለም አቀፍና አህጉር አቀፍ አደራዳሪዎችን በታዛቢነት አስቀምጠው በተሳሳተ መረጃ አወናብደው የተስማሙበትና የተፈራረሙበት መሰሪ ሴራ ነው። ይህ ስምምነት በዋነኛነት የአማራውንና የአፋርን ህዝብ በቀጥታ ይመለከታል። የአፋርና የአማራ ህዝብ በማያውቁትና በሌሉበት እንዲሁም ባልተሳተፉበት ለተወሰነባቸው ውሳኔ ተገዢ የሚያደርጋቸው የህግ አግባብ የለም፣ ሊኖርም አይችልም። የኮሎኔሉ አገዛዝ በሰሜን እስከ አፍንጫው በታጠቀ ወያኔ እስከ አስከብቦ በምዕራብ ለሱዳን የደርሻሽን ውሰጅ ብሎ በደቡብ መከላከያውን ሙሉ በሙሉ በተቆጣጠረው የኦሮሞማ ዘረኞች ያስከበበው አማራውን ትጥቅፍት አሉት። አይደለም ትጥቅህን ሱሪህንም እናስወልቀሃለን አሉት። የኦህዴድ ኦነግ በአዴና ወያኔ ጥምር የወረራ ተግባር በአማራው ህዝብ ላይ ተከፍቷል። ፋኖ የአማራውን ህዝብ ይዞ ወደ ውጊያው ገብቷል። የኦሮሞማው ዘረኛ አገዛዝ የእብሪት ውሳኔ አገዛዙንና የአማራውን ህዝብ ቅራኔ እንደ አቀጣጣይ መንስኤ ሆኗል የሚባለውም ለዚህ ነው። የአማራው ህዝብ ወደ ጦርነት ሲገባ እንደ ጣቃ ተቀደድ የሚል ባህል የለውም። ሙያ በልክ ነው ብሎ ወደ ውጊያው ይገባል እንጂ ማንኛውም ቡድን ወደ ጦር ሜዳ ሲገባ ሱሪ አውላቂ ወይም አስወላቂ የሚኮንበትን ሁኔታ የሚወስነው የተዋጊው የዓላማ ጽናት፣ የውጊያ ውሎ ጀግንነት፣ የውጊያ ጥበብ፣ ስልትና ዘዴ፣ እውነተኛነትና ህዝባዊነት እንጂ እንደ ጣቃ በሚቀደድ አፍ እንዳልሆነ ግን በእርግጠኝነት መናገር ይቻላል። ወደፊት በተግባር የምናየውም ይሆናል። የኦነግ ኦህዴድ ፊልድ ማርሻል ተብዬ ያልተገራ አንደበትን እስኪ ለኢትዮጵያ ህዝብ የአንድ ፋኖ አንደበትን ላስደምጣችሁና ንጽጽሩን ራሳችሁ ስጡ። ወጣቱ ፋኖ እንዲህ አለ። በኮሎኔሉና በብርሃኑ ጁላ ታዘው ሊወጉን የሚመጡት የኦህዴድ ኦነግ ጦር በውጊያ ላይ ሞተው ስናያቸው እናለቅሳለን፣ ቆስለው ሲቃጥቱ ስናይ እንንሰፈሰፋለን አለ። በግሌ ይህ ሰብአዊነትን የተላበሰ አባባል አንጀቴን በልቶታል። እነሱ እንደ ወገን ባይሆንም እኛ ወገንነታቸውን እናውቃለን ማለቱ፣ የባዕድ ወራሪዎች ቢሆኑ እንኳ በሰውነታቸው እናዝናለን ማለቱ ነው። ሱሪ እናስወልቃለን ለሚለው ያልተገራ የብርሃኑ ጁላ የተገራ አንደበት ምላሽ ይሏል የዚህ አይነቱን ነው። የኢትዮጵያን ተጨባጭ ሁኔታ ቀድመው መመልከት የቻሉ ኢትዮጵያውያን ኢትዮጵያ ሀገራችን መንግስት አልባ ሀገር ሆናለች ሲሉ አብይን በመሰለ ሙሴ የምትመራ ሀገርን እንዴት መንግስት አልባ ትላላቸው ለሚሉ ዛሬ ያፈጠጡና ያገጠጡ ጥቂት ማሳያዎችን ላንሳ። አገርን መንግስታዊ አገር ከሚያስብሉ በርካታ መስፈርቶች ውስጥ አንደኛውና ዋነኛው አገሩንና ወገኑን የሚወድ መሪ በህዝብ ተመርጦ ስልጣን ሲይዝ ነው። ከሰሞኑ የህዝብ ቁጣን ለማስታገስ በህዝብ የተመረጥኩ ስለሆንኩ ማንም በመሳሪያ ኃይል አይነቀንቀኝም ሲል ተደምጧል። በድርጅታዊ ሰንሰለትና በባዕዳን እገዛ እንጂ በኢትዮጵያ ህዝብ ኮሎኔሉ እንዳልተመረጠ የኢትዮጵያን ህዝብ ማታለል አይችልም፣ ነጮቹን እንጂ ምላሻችን ነው። በሌላ በኩል ኮሎኔሉ ኢትዮጵያንና ልጆቿን እየጠሉ የሚገዙ ከተባሉ ገዢዎች ውስጥ በግንባር ቀደምትነት ተጠቃሽ ነው። ኮሎኔሉ ነፍሱ እስክትወጣ ድረስ የሚወደው ስልጣኑን እንጂ ኢትዮጵያንና የኢትዮጵያን ህዝብ እንዳልሆነ ጠንቅቆ ለሚያውቀው የኢትዮጵያ ህዝብ ይህ ተራራ የሚያክል ውሸት አያስፈልገውም። አገርን መንግስታዊ አገር ከሚያስብሉት ሌሎች መገለጫዎች ውስጥ ጠንካራ እና አገር ወካይ የሆነ የመከላከያ ኃይል መኖር ነው። ያን ጊዜ በእርግጥም የአገር ዳር ድንበር ይከበራል፣ የአገር ሉዓላዊነትም ይጠበቃል። ኢትዮጵያ አገር መከላከያ ጦር አልባ አገር መሆኗን የሚያሳይ ጥቂት ማሳያዎችን ልጥቀስ። ሀ የኢትዮጵያ አገር መከላከያ የሚባለው የመከላከያን ዩኒፎርም ለበሰ እንጂ ውስጡ ኦህዴድ ብልጽግና ነው። ለ የኢትዮጵያ ዳር ድንበር ከምስራቅ ጫፍ እስከ ምዕራብ ጫፍ፣ ከምዕራብ እስከ ሰሜን ጫፍ ድንበር ጠባቂ ጦር ዛሬ የለውም ቢባል እነሱ ሲያደርጉት ያላሳፈራቸው የሆነውንና የተደረገውን አገራዊ ደባ መናገር ምስጢር አባካይ አያስብልም። የአማራውን ህዝብ ለማሸነፍና ለማንበርከክ ሲል ኮሎኔሉ በመላገሪቱ የነበረውን ጠረፍ ጠባቂ ከኦነግና ኦህዴድ ጦር ጋር በማጣመር በአማራው ህዝብ ላይ አዝምቷል። በዚህም ኮሎኔሉ የሚጠራት ኢትዮጵያን ዳር ድንበር በርግዶ የጠላት መፈንጫ አድርጎታል። ህዝብን ጠባቂ አልባ አድርጎታል። ለዚህ ነው ጋምቤላና የጋምቤላ ህዝብ በተደጋጋሚ በሙርሌ ታጣቂዎች የሚወረረው። ለዚህ ነው የደቡብ ምዕራብ ኢትዮጵያ በደቡብ ሱዳን ታጣቂዎች እየተወረረ ያለው። አመሩሃ ሰንደቅ ዓላማ የአባቶቼ ውርስ ነው፣ የሀገሬ መለያና ምልክት ነው። ለሰንደቅ ዓላማዬ እሰዋለሁ፣ ሰንደቅ ዓላማዬን አፈቅራለሁ፣ ሰንደቅ ዓላማዬን ማንም ሲሰለቅባት ማየት አልፈልግም፣ እድልም አልሰጠውም የሚል ሰብእና ያለው የጦር አባል አላየሁም። በስልጣናም አገርን ህዝብንና ሰንደቅ ዓላማን ማፍቀር ግዴታ ነው የሚል አስተምህሮ አለመሰጠቱን ከዘረኞች የምጠብቀው እንጂ የማልጠብቀው ጉዳይ አይደለም። ወያኔ ኦነግም ሆነ ሌሎች ኢትዮጵያን ጠል ቡድኖች ሰንደቅ ዓላማችንን የሚያራክሱትና የሚያዋርዱት እኮ በመከላከያ ተብዬው አጠገብ ነው። የኢትዮጵያን ህልውና እንዲሁም የህዝቧን ህይወት ከዓለም ህብረተሰብ ጋር የሚያስተሳሰርና ትልቅ ድርሻ ያለው በውጭ ጉዳይ ሚኒስቴር የሚመራው የዲፕሎማሲው ዘርፍ ነው። ባለፉት የወያኔና የብልጽግና አገዛዞች የአማራውን ህዝብ የዘር ፍጅት ብለው ያወገዙ የኢትዮጵያን ዘረኛ አገዛዞች ዘረኞች ናችሁ፣ ይህ የዘረኝነት አካሄድ ለህዝባችሁም ለአገራችሁም ለአፍሪካም አይጠቅምም፣ ታቀቡ ያለ አገር ወይም ዓለም አቀፋዊ ድርጅት አልሰማንም። ይህ ለምን ሆነ ለሚለው አጭሩ ምላሽ የሁለቱም አገዛዞች በውስጥ አማራውን ኢትዮጵያን እንዲሁም ኢትዮጵያዊነትን እንዳረከሱ ሁሉ ለዓለም አቀፍ ማህበረሰብም በዲፕሎማቶቻቸው በኩል ተግተው የሰሩ መሆናቸውን ያሳያል። ኢትዮጵያ መንግስትና መንግስታዊ ስርዓት የላትም ለሚለው በርካታ ጠቋሚ ምልክቶች ውስጥ እነዚህን ካነሳው ኢትዮጵያ ህግ አልባ አገር ሆናለች ለሚለውስ ምን ማስረጃዎችን መጥቀስ ይቻላል? እነሆ ኢትዮጵያ ህግ አልባ አገር እንደሆነች ከሚያሳዩን በርካታ ማስረጃዎች ውስጥ ሰሞኑን የምክር ቤት አባል የሆኑትን አቶ ክርስቲያን ታደለንና ዶክተር ካሳን ያለ መከሰስ መብት ሳያነሳ ኮሎኔሉ እንዲታሰሩ ያደረገበት ሂደት የሚነግረን እውነትነት ኢትዮጵያ ህግ አልባ አገር መሆኗን እንጂ በህግ የምትተዳደር አገር መሆኗን አይደለም። ለጋዜጠኞች፣ ፖለቲከኞች፣ አገር ወዳድ ኢትዮጵያውያንና አክቲቪስቶች የሚባሉ ከህግ ውጭ ይታሰራሉ፣ በቤተሰቦቻቸው ፊት ይደበደባሉ፣ በማንቋሸሽ እርምጃ ይወሰድባቸዋል። ከተያዙ በኋላም ህገ መንግስቱ ባስቀመጠው ገደብ ውስጥ ፍርድ ቤት አይቀርቡም። ፍርድ ቤት ከቀረቡ በኋላም የማጣሪያ ጊዜ ይሰጠን እያሉ በእስረኞች ላይ የሚፈጸም ማጉላላትና ማንገላታት ህጋዊ ስራ አይደለም። የማጣራት ስራ ከእስር በፊት ተጣርቶ እንጂ በወንጀል የተጠረጠረ ሰው የሚታሰረው አስሮ ላጣራ ህገወጥ ተግባር ነው። አመሩሃ በአገዛዙ ላይ የፖለቲካ ልዩነት ያላቸው ኢትዮጵያውያን ወደ እስር ሲወረወሩ የእስር ሂደቱ ህገወጥ መሆኑ ብቻ አይደለም እየተስተዋለ ያለው። ከታሰሩ በኋላም እኮ ዳኛ በዋስ ይለቀቁ ያላቸውን ወይም በነጻ እንዲሰናበቱ የወሰነላቸውን ፖሊስ ወይም አቃቤ ህግ አይፈቱም የሚል ብይን የሚሰጠው የሚነግረን በኢትዮጵያ ህግ አለመኖሩን እንጂ ህግ መኖሩን አይደለም። ኢትዮጵያ በኮሎኔሉ ፈላጭ ቆራጭ አገዛዝ ስር በመውደቋ የጠላውን ያስራል፣ ያሳስራል፣ ይገድላል፣ ያስገድላል። ይህ ብቻ አይደለም፣ በኢትዮጵያ ህዝብ ስም በቢሊዮን የሚገመት ብር ይበደራል፣ በስጦታ ተቸረኝ ይላል። ስለዚህ ገንዘብ ምንስ ባደርገው ምን አገባችሁ የሚለው እውነት ኢትዮጵያ ህጋዊ አገር ናት ከሚል ድምዳሜ ያደርሳልን? ቢደረስስ ትክክል ነውን? ጥያቄ ነው። ወጣ ያሉትን የኢትዮጵያ አካባቢዎች ትተን በዚህ በአዲስ አበባ በህዝብ ላይ ደንብ ሲጣስ፣ ህገወጥ ተግባር በነዋሪዎች ላይ ሲፈጸም ወይም ሰብአዊ መብት ሲጣስ ወዘተ አቅሙ ያለው በእንቢታ ወይም በሚፈልጉት ሄዶ ይቋቋማቸዋል። አቅሙ የሌለው በዝምታ ከማለፍ ያለፈ ወደ ፍትህ ሄዶ ፍትህ አገኛለሁ የሚል ተስፋው ስለተሟጠጠ አይሄድም። ይህ የህዝብ ውሳኔ የሚነግረን አንደምታው ህግ የለም የሚል እንጂ ሌላ ሊሆን አይችልም። ተወደደም ተጠላም ወያኔና የኦሮሞማ ዘረኞች እና የነዚህ ምንጣፍ ሆኖ እያገለገለ ያለው በአዴን በዘር በቋንቋና በሃይማኖት እየከፋፈሉ ኢትዮጵያንና ኢትዮጵያዊነትን የሚያጠፉ የሚያዋርዱ እርስ በርስ በጥላቻ እንድንተያይ የሚያደርጉን እንጂ የሚበጁን አይደሉም። ዛሬ በዘርየተ ለየ መፈጀቱ መፈናቀሉ መታሰሩ መሰወሩ ሆን ብሎ ማደህየቱ በአማራው ህዝብ ላይ ከፋ ቢሆንም ነገ ከነገ ወዲያ የሁሉም ኢትዮጵያዊ ድርሻ እንደሚሆን መጠራጠር አያስፈልግም። የዘመናችን ዘራ መጣሽ የሀገራችን በሽታ በፋኖና በአማራው ህዝብ ትግል ብቻ መፍትሄውን አያመጣም። ዘላቂ መፍትሄም ለኢትዮጵያና ኢትዮጵያውያን ባጭር ጊዜ አያስገኝም። የትግራይ ህዝብ ወያኔን የኦሮሞ ህዝብ ኦህዴድና ኦነግን የአማራ ህዝብ በአዴንን በተባበረ ኃይል ማስወገድ ይጠበቅባቸዋል። አፋር፣ ሶማሌ፣ ሲዳማ፣ ጉራጌ፣ ወላይታ፣ ጋምቤላ ወዘተ እንደዚሁ ለኢትዮጵያና ልጆቿ ህልውና መጠበቅ የሚደረገውን ትግል መቀላቀል ይጠበቅባቸዋል። እስከመቼ በቋንቋ በብሔርና በሃይማኖት እየከፋፈላችሁ ለጋራ ሀገራችን ግንባታ በጋራ እንዳንነሳ ጋሬጣ ትሆኑብናላችሁ? እስከመቼስ የእርስ በርስ የጥላቻ መርዝ ትረጩብናላችሁ? እስከመቼስ ኢትዮጵያንና ልጆቿን ክብር እያወረዳችሁ ትኖራላችሁ? ስንት ጊዜ ስትዋሹናላችሁ? ስንት ጊዜ ስታታልሉናላችሁ? ወዘተ የሚሉ መታገያ ጥያቄዎች ማፋጠጥና በተባበረ ኃይል መነሳት የኢትዮጵያና ኢትዮጵያውያን ውስብስብ ችግሮች የመፍትሄዎቻችን መቋጫ ጅምር ነው። የፋኖና የአማራውን ህዝብ ትግል የፋኖ ብቻ ተደርጎ የሚሸረበው ሴራ ይቆም ልንላቸው ይገባል። የፍትህና የህልውና ጥያቄ የአማራው ህዝብ ብቻ አይደለም፣ የሁሉም ኢትዮጵያዊ ጭምር እንጂ። የፋሽስቱ ኮሎኔል አገዛዝና የዘረኞቹ ጥምር ኃይል ለዚህ ፍትሃዊና የህልውና ትግል የሰጡት ምላሽ የአማራውን ህዝብ ለስድስት ወራት በወታደራዊ ኮማንድ ቁጥጥር ስር ማድረግና የለመዱትን የዘር ፍጅት መፈጸም ነው። የኮሎኔሉ ፋሽስት አገዛዝና ተጣማሪ ዘረኛ ቡድኖች ቀኑ እንዳለፈበት ስጋ ገምተዋል። የገማ ስጋ ደግሞ መጣል እንጂ የተለየ ጠፈንታ የለውም። እነዚህን ዘረኞች እስከ ወዲያኛው ለማስወገድ ሁሉም ኢትዮጵያዊ ከፋኖና ከአማራው ህዝብ ጎን መሰለፍ ኢትዮጵያን ከጥፋት ይታደጋል፣ ለዜጎች ህልውናም ዋስትና ይሰጣል። ስለዚህ እንተባበር፣ ያለ ጥርጥር እናቸንፋለን።
ለጭፍን አምባገነንነት የጨከነ ትግል ያስፈልጋል። መድበለ ፓርቲ የሚለውን ቃሉን ራሱን ወደ ኢትዮጵያ የፖለቲካ መዝገበ ቃላት መጀመሪያ ያስገባው ኢሃባ ሲሆን ቃሉንም መጀመሪያ በጽሑፍ መልክ ዴሞክራሲያ ያስተዋወቀው በወያኔ እጅ ወድቆ ደብዛው የጠፋው ጸጋዬ ወይን ገብረ መድህን ወይም ደብተራው ነው። ለወያኔ ቃሉም ጽንሰ ሐሳቡም ባዳ ነበሩ አሁንም ናቸው። ያባ የወያኔን ጸረ ህዝብ መስመርና ፖለቲካ መታገልና መቃወም የጀመረው ገና ከደደቢት ውልደታቸው ጀምሮ ነውና በዚሁ መሰረታዊ መድበለ ፓርቲ ጥያቄ ወያኔ የያዘውን የተሳሳተ አቋም ገና ከእንጭጩ አጋልጦ ነበር። ወያኔ ከያባ ያለውን ልዩነት በመጽሔቱ ተደራጅ ሚያዝያ 1979 ዓመተ ምህረት ገጽ 82 ሲገልጽ እንዲህ ብሎም እንደነበር ማስታወስ ይበቃል። በማጠቃለል የኢሃፓና የኛ ሶስተኛ መሰረታዊ ልዩነት በዴሞክራሲ ጥያቄ ላይ እንደሚከተለው ማስቀመጥ ይቻላል። እኛ የሌኒንን መሰረታዊ እምነቶች ተከትለን የመደብ ገደብ ያልተደረገበት ዴሞክራሲ ሊኖር አይችልም። በዚህ መሰረት የላባደሩ ዴሞክራሲ ቡርዣውን በአንድ ወይም በሌላ መልክ ማግለሉ አማራጭ የሌለው ጉዳይ ነው ብለን እናምናለን። በዚህ መሰረት የቡርዣው ፓርቲዎች መፈቀድ የማያጠያይቅ ጉዳይ ሳይሆን እንደ ሌሎች የዴሞክራሲ መብቶች በሂደት ማዕቀብ የሚደረግበት ጉዳይ ነው እንላለን። ያባ የቡርዣ ሊበራሊዝም አመለካከትን ተከትሎ የቡርዣ ፓርቲዎች መፈቀድ አጠያያቂ መሆን የለበትም፣ ቡርዣ በመሆኑ ብቻ የዴሞክራሲ መብት ሊከለከለው አይገባም ይላል። ያባ የመደብ ገደብ ለማይደረግበት በተጨባጭ ግን የጭቁኖችን መብት መገደቡ ለማይቀር ዴሞክራሲ ቆም ያለው ሲል፣ እኛ ግን የመደብ ገደብ የማይደረግበት ዴሞክራሲ ሊኖር አይችልም፣ ዴሞክራሲ ለቡርዣው ካልተገደበ በስተቀር ለጭቁኑ መገደቡ አይቀርም እንላለን ሲል ነው ወያኔ ያቀረበው። ይህ የወያኔ ጥራዝ ነጠቅና ግልብ ድምዳሜ በመሰረቱ አገር አንድ ገዢ ፓርቲ ብቻ ነው የሚያስፈልገው የሚለውና የአፋኙን የአልባኒያውን ኤንቨር ሆጃ ፖለቲካ የሚያቀነቅን ነበር። ወያኔ የአፋን ቡርዣ አድሃሪ ጸረ ሶሻሊስት እያለ ሲያወግዝና አልፎም የአንድ ፓርቲ አምባገነንነትን ሲሰብክ የአፋ ታግሎታል፣ ተቃውሞታል። በየካቲት 1981 ዓመተ ምህረት ባወጣው ዴሞክራሲያም ወያኔ ለስልጣን ከበቃ የሚመጣውን አደጋ አስመልክቶ የሚከተለውን ጽፎ ነበር። በአውደ ጦርነት በሚገኝ ድል ብቻ መፍትሄ አይገኝም። ከአውደ ጦርነት አኳያ በአውደ ፖለቲካው ላይ በንቁ መምከርን፣ ሐሳቦች ማዋዋጥን፣ መስከንን ይጠይቃል። እንዲህ አይነቱ የፖለቲካ ቀመር ነው ለኢትዮጵያ የሚሰራው። በዚህ ቀመር መሰረት የማይታገል ውጉዝ ከማአሪዮስ ነው መደምሰስ መዳመጥ አለበት ወዘተ አይነቱ ዛቻ አለባብሰው ቢያርሱ ባረም ይመለሱ ነው የሚሆነው። የአመለካከት ልዩነት በተፈጠረ ቁጥር ቡራ ከረዩ ባህላዊ መሰረቱ ግልጽ ሲሆን ከአፍ ላይ ነፋስ የሚወስደው ዴሞክራሲ አርቲፊሻል እንጂ ነው። የኢህአፓ ወቅታዊ ማስጠንቀቂያ በሚገባ ባለመደመጡ ወያኔ ያው ለስልጣን ሊበቃና ሊያደናግርም ቻለ። ሁኔታውና ባዕዳን አለቃዎቹ ስላልፈቀዱለት መድበለ ፓርቲን በአፍአዊ ደረጃ መቀበል ተገደደ። ጨርቅ ሲለው የነበረውን ሰንደቅ ዓላማ ተቀበልኩ እንዳለው ሁሉ በአማርኛ መናገር እንደጀመረው ሁሉ፣ ይህ ግን ሁሉ ድለላ፣ ለበጣ፣ ያዞምባና የይስሙላ ነበር። መድበለ ፓርቲ ቢልም አመረው ይቃወሙኛል ያላቸውንና ኢሃፓን በሰበብ አስባቡ አገደ። ተለጣፊዎችን ቀፈቀፈ። ያው ጨቋኝ አንድ ድርጅቱን ኢህአዴግ በሚል ጭምብል ሸፍኖ አሰፈነ። በከይሲ ጎዳናው ሊያጅቡት የተሰለፉትንም ቀስ ቀስ በቀስ መነጠረና ታዛዥና ሎሊዎችን ብቻ ቆለቆለ። የወያኔ ዴሞክራሲ አርቲፊሻል ግንጥል ጌጥና ኮሾ እርባና ቢስ መሆኑም ሳይውል ሳያድር ታየ። በኢትዮጵያ ዴሞክራሲ ካልሰፈነ ለወያኔ ድጋፍ አንሰጥም ብለው የለፈፉ ባዕዳን ያው እንደተጠበቀው ልፈፋቸው የይስሙላ መሆኑን በማረጋገጥ ወያኔ ህዝብ አፈናውን ባጠናከረ ቁጥር ይበልጥ እየረዱትና የአፈና ስልጠናም እርዳታ እየለገሱት ቀጠሉ። ለሚፈልጉትና በሚፈልጉት ሁሉ አለው ጌቶቼ ብሎ በመገኘቱና ህዝብንም በሶማሊያ እንደታየው ለባዕድ ጥቅም ሰለባ በማድረጉ ዴሞክራሲ ታፈነ አልታፈነ ለአሜሪካም ሆነ ለአውሮፓ ግድ አላላቸው። የጎረቤቶቹን በተለይም ሱዳንን መሬት ሁሉ ለግሶ ስላግባባም ከዚያ በኩል የሚያሰጋው ሁኔታ አልተፈጠረበትም። በአሁኑ ወቅት የወያኔ አገዛዝ በፍርሃትም በእብሪትም የመድበለ ፓርቲ ቧልቱን አክትሞና ጭምብሉንም አውልቆ የአንድ ድርጅት ጭፍን አምባገነንነትን አስፍኗል። ይህ ሁኔታ በሽፍንፍን ከ1983 ዓመተ ምህረት ጀምሮ የነበረ ቢሆንም ከወያኔ በሰላም ተፎካክረንና በምርጫ ገብተን የሚሉ ተላላዎች ሳያውቁና አውቀውም ሽፋን ሲሰጡት ቀርበው ነበር። ዛሬ ወያኔ እነሱን አልፈልጋቸውም ብሎ ጥሏቸዋል። ብቻዬን በይፋ ገዛለሁ ገደል ግቡ ብሎም ወርውሯቸዋል። አንዳንዶቹን በመለስተኛ ሹመት አቅፎ የሚያስቀጥል ሲሆን ሌሎቹን ግን ወደ ፖለቲካው ማረፊያ ቤት ሊሸኝ ተነሳስቷል። ይህም ክስተት ለኢትዮጵያ ሕዝብ ትግል ድል ነው። የወያኔ ጭምብል ወልቆ በዓለም አቀፍ ደረጃ አምባገነንነቱ በማያወላዳ መንገድ በመጋለጡ ጠበቆቹና ደጋፊዎቹም አፍረዋል። አማካሪዎቹ ጠላቶቹ ይሆኑ ብለው የጠረጠሩም አልጠፉም። ወያኔ ግን ያዳቆነው የአልባንያ ሁሉን ተቆጣጣሪ ሰይጣን እየቀሰሰው እንጂ ሌላ አዲስ ጠባይ መጥቶበት አይደለም። የመለስ ቡድን ሁሉን መቆጣጠር የሚፈልገው ህዝባዊ ድጋፍ እንደሌለው ስለሚያውቅ ነው። ለመሆኑም በራሱ ላይ እምነት የለውም? ህዝባዊ ድርጅቶችን የሚያፈርሰውና በመተካቸው ተለጣፊ የሚያቋቁመውም ለዚህ ነው። የሰራተኛና የአስተማሪ ማህበራት ላይ ያደረሰውን ማስታወስ ይበቃል። ለሰብአዊ መብት የቆሙ ማህበራትና ግብረሰናይ ድርጅቶችን ለማፈን የወጣውን ህግ ይመለከቷል። ነፃ ጋዜጦችን ለማፈን የተወሰደውን እርምጃና የወጣውንም ህግ ያጤኗል። የወያኔ ብዙ ሺህ ሰላዮች በህዝብ መካከል መሰማራታቸውንም እናውቃለን። ይህ ተቆጣጠር አፍን መርህ ወያኔን ይገልጸዋል። ወያኔ እንደ ድርጅትም ሆነ ከቁንጫው አንጻርም ቢሆን ፈሪ ነው። ፈሪ ገዢዎች ደግሞ ሳይቀድሙኝ ልቅደም በሚል የርብትብት ፖለቲካ ብዙ ህይወት ያጠፋሉ። መንግስቱ አልን መለስ ያው ነው። በወያኔ ላይ የክተት አዋጅ ማሰማት ከነበረብን አመታት አልፈዋል። ጥሪውም ቀርቦ ነበር፣ ግን አድማጭ ጆሮዎች ተደፍነው አስቸግረው ነበር ማለትም ይቻላል። ዛሬም ቢሆን ጅብ ከሄደ ውሻ ጮኸ የምንልበት አይደለም። ከልብ ከሆነ ክተቱ ዛሬ ነጋሪት ቢጎሰም ጠቃሚ ነው። አይወጋንም በሚል ቅዠት ግማሽ ሰራዊትን አስጨርሶ ሲያበቁ ግን እምቢልታ መንፋቱ መቼም ጉዳቱና ጥቅም የለሽነቱ ለማንም ስውር አይደለም። በሁለገብና ቆራጡ ጸረ ወያኔ ትግል የምናምን ሁሉ እስቲ እንወያይ እንምከር የሚለው ጥሪ ሲስተጋባ ይህ ትብብር አፍአዊና በባዕድ አገር ለመጫጫፍ ሳይሆን ተግባራዊና ተጨባጭ ትግልን እውን በሚያደርግ መንገፍ መሆን አለበት ከሚል ነው። ለዚህም ነው ህልውና አልባና የይስሙላ ድርጅት ነን ባዮች ሳይሆን በተጨባጭ ለትግሉ አስተዋጽኦ የሚያደርጉ ለሰራዊቱ ወታደር ታጋይ የሚያቀርቡ አደራጅና ታጋይ አባላትን የሚያሰልፉት ይቅደሙ የተባለው ተሽመድምደው የሚያዳክሙ የክፍፍልና ሉባልታ አባወራዎች ከታሪከ ብልሽዎች ይራቁ የተባለውም ለዚ ነው። ከለልተኛነት ወይም ዝግነት ሳይሆን የቸከና ያደከመንን ምጸት ላለመድገም በሚልም ነው። በግልጽና በድፍረት መነገር ያለበትም ሀቅ የፖለቲካ ግንዛቤያቸው ደካማ ከመሆን አልፎ የተደነጋገረ ከሆነ ከመሪነት ቦታ ይወገዱ ማለት መቻልን ይመለከታል። የሀገርና የህዝብ እድል እጣና ነገን ይመለከታልና የግለሰብ ስሜትና ግብዝነት ከግምት ሊገባ የሚችል አይደለም። ትናንት በሀገርና በህዝብ ላይ ወንጀል የፈጸሙም ዓለምንም ንስሐና ይቅርታ ጥያቃ የህዝብን ጎራ ሊቀላቀሉ መፈቀድም የለበትም። ታጥቦ ጭቃ ነው አለበለዚያ። ይህ ሁሉ ቂም ወይም ማክረር አይደለም፣ የሚያዋጣ መንገድን ጥቆማ እንጂ። ስህተትን እየደገም ከመከራ ወደ ባሰ መከራ እንዳንገባ ማስጠንቀቅ እንጂ። የወያኔ አገዛዝ ጸረ ህዝብና ጸረ ኢትዮጵያ መሆኑ ተረጋግጧል። ከአሁን ወዲያ ያለፈው አሰቃቂ የምርጫ ሆነ ጠላት የለንም ባልት ሊቀጥል ከቶም አይፈቀድም። ከአሁን ወዲያ ዋናው ጉዳይ ይህን አረመኔ አገዛዝ በሁሉም መንገድ ታግሎ ማስወገድ ብቻ ነው። ይህን የሚጻረሩ የፖለቲካ ቡድኖች ሆኑ መሪዎች ከቶም ህዝባዊ የሚባሉ ሊሆን አይችልም። በህዝብ ትግል ላይ ጋሬጣዎች እንጂ ከወያኔ ጋር ሰላምና መቻቻልን የሚሰብኩ ወደዱም ጠሉም የወያኔ ጀሌዎች ናቸው። በዚህ ላይ ቅንጣትም ውዥንብር መስተናገድ የለበትም። ይህ ግልጽ ከሆነ ዘንድ ቀጣውና አፋጣኙ ተልእኮ ክንድን አስተባብረው ወያኔን መደቆስ ነው። የወያኔ አገዛዝ ህዝብን በብሔረሰብና በከፋም ደረጃ በሃይማኖት ከፋፍሎ ሀገርን ሊያጠፋ እየተዋደቀ ነው። ለዚህ ሰለባ መሆን ውድቀት ነው። በብሔረሰብና በሃይማኖት ተከፋፍሎ ለወያኔ ሰለባ መሆን አገርንም ራስንም ማጥፋት ነው። ለዚህም ነው የብሔረሰብ ጭቆና በሚል ሽፋን ኢትዮጵያዊነትን ክደውና ተጻረው ያሉ ኃይሎች ወይም በሃይማኖት አክራሪነት እሳት ሊለኩሱ የተነሱት ሁሉ ከዚህ አይነት ስምሪት መታቀብና መራቅ ያለባቸው። የብሔረሰብ ችግሮችና ጥያቄዎች በዴሞክራሲያዊት ኢትዮጵያ ጥላ ስር የሚፈቱ ናቸው። ሃይማኖትን ወጥሮና አክርሮ ደግሞ ግጭትን መጋበዝ ኃጢአት ሐራም ቢባል ማግነን አይሆንም። በመሆኑም ህዝብ አንድነቱን አጠናክሮ በዋናውና በጋራ ጠላቱ በወያኔ አገዛዝ ላይ መነሳት አለበት። ትግሉም መራራና ከባድ መሆኑ ግልጽ መሆን አለበት። መጽዋትነትን ይጠይቃል። ዛሬም ቢሆን ዜጎች ደማቸውን እያፈሰሱ ናቸው። አገርንና መብትን ማስከበር የደም ግብርን ጠያቂ ነው። ሌላ መንገድ የለም። የአገርን ነጻነት ለማስጠበቅ ሚሊዮን ዜጎች የጣሊያንን ተዋግተው አልቀዋል። ፋሽስቱ ደርግን ሲታገሉ ብዙ መቶ ሺህ ዜጎች ተሰውተዋል። ወያኔንም ስልጣን ከመያዙ በፊት ሆነ በኋላ ሲታገሉ የወደቁት ብዙዎች ናቸው። ለዚህ መራራ መስዋዕትነት ዝግጁ ያልሆኑ ከትግሉ መድረክ ቢርቁ ጠቃሚ ነው። መትረየት ሲጮህ፣ መድፉ ሲያጓራ፣ ፈሪን አርቁ ከጀግኖች ጎራ ተብሏል። ፈርቶ እንዳያስፈራ ማለት ነው። ከራሳችንም ተመክሮ ሆነ ከዓለም ታሪክ እንደምንገነዘበው ጨቋኝ ኃይሎች አይበገሬ መስለው ይታያሉ፣ ግና የወረቀት ነብሮች ናቸው። ቆራጥ ትግል ከገጠማቸው ይሸነፋሉ። አጼውም፣ ደርግም፣ የኢራኑ ሻህም፣ አሜሪካም በቪየትናም፣ የደቡብ አፍሪካ ዘረኛ ስርዓትም ወዘተ ሁሉም በህዝብ ትግል ተሸንፈዋል። ህዝብ ኃያል ነው የሚለው ባዶ ቃል አይደለም። የኢትዮጵያ ጀግና ህዝብ ደግሞ ስንቱን ወራሪ አሳፍሮ የሰደደ አኩሪ ታሪክ ያለው ህዝብ ነውና ከሃዲ ወያኔዎችን አይቀጡ ቅጣት ቀጥቶ እንጦርጦስ ማውረድ የሚችል ነው። ልንታገልና ለማታገል ቆርጠን ከተነሳን ለጨፈን አምባገነንነት መዳኒቱ የጨከነ ትግል ነው።
You're watching us by you.